የአዲሱ ትውልድ ድምፅ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞ ምሽት ጥር 24 2014 ዓ.ም መሰናዶውን ጀምሯል። አብራችሁን እንድትሆኑ እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ሪሳይክልን እና ትምህርትን አንድ ላይ የሚያጣምር ነገር ወይም ማዕከላዊ ነገር ያደረገን ነገር እንኳን ብሰራ እኔ ባልኖር እንኳን ክለቡ ሊቀጥል በሚችልበት ሁኔታ ለምን አልጀምርም ብዬ ወደዚህ ሀሳብ መጣሁ። 200 ሺህ ወደሚጠጋ ወጪ አውጥተን ከብዙ ልፋት በኋላ እንግዲህ ይሄ ተመስርቷል።
የሰማችሁት ወጣት ሙርቲ ዱጋን ነው። ሙርቲ ዱጋ በእንግሊዝ ሀገር በሳይክል ስፖርት ላይ ስትሳተፍ የቆየች ወጣት ናት። በነቀምቴ ከተማ ላሉ ታዳጊ ሴቶች የሳይክልና የስፖርት ልብሶችን በስጦታ አበርክታለች። የምሽቱ እንግዳችን አድርገናታል። በሌላ ርዕስ ደግሞ
የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ትንጋጌ አንዱ ነው።
ኢትዮጵያ በተለይ ደግሞ ዋና ከተማዋ አዲስ አበባ የተለያዩ ከፍተኛ የሆኑ ግንባታዎች እየተካሄደባቸው ካሉባቸው ሀገራት መካከል አንዷ ናት። እነዚህ ግንባታዎች ምን ያህል አካል ጉዳተኞችን አካተዋል ወይም ታሳቢ አድርገዋል በሚል ርዕስ ካስተናዳነው ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በምሽቱ በዚህ ዙሪያ ጥንቅር ይኖረናል። ሌሎች ዘገባዎችንም አካተናል። በድጋሚ አብራችሁ እንድትሆኑ እየጋበዝን መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያቀርብላችኋል።
አመሰግናለሁ ኤደን። ኬንያ ውስጥ በሰሜን ምስራቅ የአገሪቱ ክፍል ከሶማሊያ ጋር በሚያዋስነው ድንበር አቅራቢያ ይጓዝ በነበረ የህዝብ አውቶቡስ ላይ በደረሰ የቦምብ ፍንዳታ 13 ሰዎች መገደላቸውን ፖሊስም አንደኛውን ተጠርጣሪ በቁጥጥር ስር መዋሉን አስታውቋል። ፍንዳታውን ተከትሎ የተኩስ ድምፅ መሰማቱን የአይን እማኞች ለኬንያ መገናኛ ብዙሃን ተናግረዋል። ለጥቃቱ ወዲያውኑ ኃላፊነቱን የወሰደ አካል አለመኖሩም ተነግረዋል። ይሁን እንጂ አደጋውን ያደረሰው የሶማሊያው አልሸባብ ቡድን ሊሆን እንደሚችል መገመቱን ሪፖርተራችን ሙሐመድ የሱፍ ከናይሮቢ በላከው ዘገባ አመላክቷል። እንደ አውሮፓውያን አቆጣጠር በ2015 አልሸባብ በተመሳሳይ መንገድ ላይ ይጓዙ በነበሩ ተሽከርካሪዎች ላይ አደጋ በመጣል አንድ የፖሊስ ባልደረባን ጨምሮ ሁለት ሰዎችን መግደሉ ተጠቅሷል። ባለፈው ሳምንት ረቡዕ እዚሁ ላሙ ተብሎ በሚታወቀው አካባቢ የፍርድ ቤት ዳኞች የሚጓጓዙበት ተሽከርካሪ ላይ ጥቃት የከፈቱት የአልሸባብ አባላት የጥይት ምስል ቀብተው መሄዳቸውን ፖሊስ አስታውቆ እንደነበረ ተመልክተዋል። የተባበሩት አረብ ኤምሬትስ በኢራን ከሚደገፉት የየመን ሁቲ አማጽያን በትናንትናው ዕለት የተተኮሰባትን ባለስቲክ ሚሳይል ማክሸፏ ተሰምተዋል። ይህ የአማጽያኑ ጥቃት ባለፉት ሁለት ሳምንታት ውስጥ ሶስተኛው መሆኑ ነው። የዩናይትድ ስቴትስ መከላከያ መስሪያ ቤት የፕሬስ ኃላፊ ጆን ከርቢ በሀገሪቱ ውስጥ የሚገኙ የዩናይትድ ስቴትስ ጦር አባላት ለሚሳይል ጥቃቱ ከከባድ መኪና ላይ በሚወነጨፍ ፓትሪዮትስ ሚሳይል አጸፋ መስጠታቸውን፣ የኤምሬትስ ኃይሎች ደግሞ ከመሬት የሚወነጨፉ ሚሳይሎችን መጠቀማቸውንና የተቃጠ ሙከራ ማክሸፋቸውን በፔንታገን በነበረ የፕሬስ ማስገንዘቢያ ላይ ተናግረዋል። የከሸፉት ሚሳይሎች ምንም አይነት ጉዳት አለማድረሳቸውን ከርቢ ያክለዋል። የሁቲዎች ጦር ቃል አቀባይ ለጥቃቱ ኃላፊነቱን ወስደዋል። ጥቃቱ የእስራኤሉ ፕሬዚደንት አይዛክ ሄርዞግ የተባበሩት አረብ ኤምሬትስን ከሚጎበኙበት ቀን ጋር ተገጣጥመዋል። የኤምሬትስ ፕሬዚደንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ጥቃቱን ጥቅም የሌለው ጠባጫሪነት ብለውታል። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት ሩሲያ በዩክሬን ድንበር ስላከማቸቻቸው 100,000 ወታደሮችና እሱንም ተከትሎ በተፈጠረው ቀውስ እንዲነጋገር የጠራችው ስብሰባ በትናንትናው ዕለት ተከናውኗል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በኤቢሲ ቴሌቪዥን ጣቢያ ምክር ቤቱ ሩሲያን ወታደሮቿን ያሰፈረችበትን ምክንያት አጥብቆ እንደሚጠይቃት ተናግረዋል። አምባሳደሯ በንግግራቸው ሩሲያውያን ሁኔታውን ራሳቸው ቀርበው እንዲያብራሩ ሁላችንም ተስማምተን ጥሪውን አቅርበናል ብለዋል። በተባበሩት መንግስታት የሩሲያ ረዳት አምባሳደር ዲሚትሪ ፖሊንስኪ ስብሰባው የተጠራው ለህዝብ ግንኙነት ፍጆታ ነው ሲሉ መናገራቸው ተሰምተዋል። ሩሲያ ከመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልና ድምፅን በድምፅ የመሻር ስልጣን ካላቸው አምስቱ ሀገሮች አንዷ በመሆኗ የሚተላለፈውን ውሳኔ ሁሉ መሻር የምትችል መሆኗ ተመልክተዋል። ይህ በእንዲህ ያለ የዩናይትድ ስቴትስና ሩሲያ ከፍተኛ ባለስልጣናት በዛሬው ዕለት በስልክ እንደሚነጋገሩ ይጠበቃል። ከዚህ በተጨማሪም በዲፕሎማሲያዊ ጥረት ለቀውሱ ልባት ለማግኘት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ወደ ኬቭ ተጉዘው የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ይነጋገራሉ ተብሎ ይጠበቃል። ሩሲያ ወደ ንግግር በመምጣት ለጉዳዩ ዲፕሎማሲያዊ መፍትሄ ለማግኘት እንድትጥርና ደመቅ አባትን እንድታስቀር ጆንሰን በመግለጫቸው ጥሪ አቅርበዋል። በማይናማር ወታደራዊው አስተዳደር የአንሳን ሱኪን ሲቪል መንግስት በጉልበት አስወግዶ ስልጣን የያዘበትን አንደኛ ዓመት በማስመልከት በሀገሪቱ ውስጥ የሚገኙ ዋና ከተሞች ወና ሆነው ውለዋል። ነዋሪዎች ድምፅ አልባ ተቃውሞ ያሉትን ከአውራ ጎዳናዎች በመራቅና በቤታቸው በመቀመጥ አከናውነዋል። የለውጥ አቀንቃኞች ነዋሪዎች በቤታቸው እንዲውሉ፣ የንግድ ተቋማትም ስራቸውን እንዲያቆሙ አሳስበዋል። የወታደራዊ አስተዳደር ባለስልጣናት የንግድ ተቋማትን ለመያዝና የአድማ መልእክትን የሚያሰራጩ ሰዎችን በቁጥጥር ስር ለመዋል ዝተዋል። አሶሺየትድ ፕሬስ ከባለፈው ሳምንት ጀምሮ አድማን በተመለከተ በፌስቡክ ላይ መልእክታቸውን በማሰራጨታቸው 58 ሰዎች በቁጥጥር ስር መዋላቸውን ዘግበዋል።
ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ። የምሽቱ ተረኛ አስተናጋጅ ኤደን ገረሙ ነኝ። የማክሰኞ ምሽት ጥር 24 2014 ዓ.ም የጋቢና ቪኦኤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። የነቀምቴ ከተማ ተወላጅ የሆነችው ወጣት ሙርቲ ዱጋ 13 ሳይክሎችና የስፖርት አልባሳትን ለከተማው ሴት ተማሪዎች አበረከተች። ሙርቲ በእንግሊዝ ሀገር ውስጥ የሳይክል ውድድሮች ላይ ስትሳተፍ መቆየቷን ጠቁማ ይህንን በጎ ተግባር ያከናወንኩት ሴቶች በሳይክል ስፖርትና ትምህርታቸው ምሳሌ እንዲሆኑ ነው ስትል ለአሜሪካ ድምጽ ለጋቢና ቪኦኤ ነግራለች። ናኮር መልካ ወጣቷን ሳይክል የተበረከተላቸውን ሴቶች ተማሪዎችና የከተማውን ወጣቶችና ስፖርት ጽህፈት ቤት ኃላፊ አነጋግሮ ተከታዩን ዘገባ ልኳል።
ወጣት ሙርቲ ኡጋሰኚ የነቀምቴ ከተማ ተወላጅ ስትሆን በእንግሊዝ ሀገርም ለበርካታ ዓመታት መኖሯን ትናገራለች። በእንግሊዝ ሀገር ቆይታዋም የሳይክል ስፖርት ክለብ ውስጥ ስትወዳደር መቆየቷንና በአንድ ወቅት ተሸላሚ እንደነበረችም አስታውሳለች። ወደ ትውልድ ከተማዋ ተመልሳ ባለፈው ሳምንት ውስጥ በሁለተኛ ደረጃ ትምህርት ቤት ውስጥ ለሚማሩ 13 ሴት ተማሪዎች ሳይክሎችና የስፖርት አልባሳት ገዝታ ማበርከቷን ተናግራለች። ለዚህም በጎ ተግባር ያነሳሳትን ስትገልጽ፣
መጀመሪያ ሳይክል በጣም ወዳለሁ። ሳይክል ግን እንደ ልቤ እንደምፈልገው የማገኘው ስፖርት አልነበረም። ብዙ እድሉን አግኝቼ ልሳተፍ አልቻልኩም። ነገር ግን በውጭ ሀገር በመሆን እድሉን ስላገኘው በሳይክል ክለብ ውስጥ ታቅፌ ሳይ ፍቅሩም በጣም እየጨመረ መጣ። ከዛ ወደ ሀገር ቤት ስመለስ ምናልባት ድጋፍ ካገኘው እኔም ለሚመጣው ትውልድ አንድ ነገርን አርጌ ማለፍ እችላለሁ።
ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ
እና የሳይክል ክለብ በነቀምት ከተማ ውስጥ እንዲቋቋም እንግዲህ አንደኛውን ስራ ሰርቻለሁ ማለት ነው።
ሙርቲ እንደምትለው ይሄ በጎ ተግባር ሴቶችን በሁለት መንገድ ያግዛል።
ለምን ሳይክልንና ትምህርትን አንድ ላይ የሚያጣምር ነገር ወይም ማዕከላዊ ነገር ያደረገን ነገር እንኳን ብሰራ እኔ ባልኖር እንኳን ክለቡ ሊቀጥል በሚችልበት ሁኔታ ለምን አልጀምርም ብዬ ወደዚህ ሀሳብ መጣሁ። 200,000 ወደሚጠጋ ወጪ አውጥተን ከብዙ ልፋት በኋላ እንግዲህ ይሄ ተመስርቷል። ከዚህ በኋላ ላለው እውነት በጣም ብዙ ተስፋ አለኝ። እድሉ ላልነበራቸው ሴቶች በተለይም ደግሞ ሁለተኛ ደረጃ ተማሪ ሴቶች ላይ ፎከስ በማድረግ እነሱም ከትምህርት ቤታቸው ብዙ ሳይለዩ እዛው ትምህርት ቤት ውስጥና አካባቢው ላይ ሆነው ሳይክል እየነዱ ኮንፊደንሳቸው እንዲመጣ ትሬኒንግ እንዲያደርጉ በሚል በዚህ ሀሳብ ወደዚህ ገብተናል። ወደፊትም እንግዲህ የኔም ሀሳብ ምሳሌዎች ሆነው ሳይክል በመንዳት ብቻ ሳይሆን በትምህርታቸው ከዛም ባለፈ ደግሞ በጸባይ፣ በጥሩ አመል፣ በጥሩ አድራጎት ለሌሽ ሴቶች ከዛም ባለፈ ለወንዶች ምሳሌ እንዲሆኑ ነው።
ወጣቷ በነቀምቴ ከተማ የሴቶች ሳይክል ክለብ እንዲመሰረት ከፍተኛውን ሚና መወጣቷን የጠቆሙት የከተማው ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ወንዴ ዲሳሳ ይህንን ጥረት እንደሚደግፉ ተናግረዋል።
በነቀምቴ ከተማ የሴቶች ሳይክል ክለብ ከዚህም ቀደም አልነበረም። ነገር ግን እቺ ወጣት በራሷ ተነሳሽነት 13 ሳይክሎችን በመግዛት ቀሶና ከደርጌ ትምህርት ቤት 13 ሴት ተማሪዎችን በመመልመል በክለብ ውስጥ እንዲታ ተሳከፉና በነቀምት ከተማ ለመጀመሪያ ጊዜ የሴቶች ሳይክል ክለብ እንዲቋቋም ትልቅ ስራ ነው የሰራችው ማለት ነው። እንግዲህ ይህ ድርጊት በጣም ደስ የሚያሰኝና ለሌሎችም እንኳን ትልቅ ምሳሌ መሆን የሚችል ነገር ነው። በከተማችንም ሆነ በሌላም ቦታ ወጣ ብለን ስንመለከት የሴቶች በስፖርት ውስጥ ያላቸው ተሳትፎ ያናይልም እንትን አይደለም። ግን አሁን እዚህ ውስጥ እኛ የምንመለከተው ነገር ምንድን ነው? አንደኛ ይሄ የሚያሳየው ነገር ምንድን ነው? እኛም እንደ ወጣቶችና ስፖርት ጽፈት ቤት ዞር ብለን ራሳችን እንድንመለከትና የሴቶችን ተሳትፎ ለማሳደግ መስራት እንዳለብን ነው የሚያሳየን ማለት ነው።
ሳይክል ከተበረከተላቸው ሴት ተማሪዎች መካከልም በሳይክል ስፖርትና ትምህርታቸው እንዲበረቱ ወጣት ሙርቲ እንደምታበረታታቸው ገልጸዋል።
ሚያዊ ዘላለም ነው። ሙርቲ በጣም ጥሩ ነገር ነው ያደረገችልን። በትምህርታችንም እንድንበረታ፣ በሳይክልም እንድንበረታ፣ ስማችንን እንድናስጠራ፣ የሷንምስም እንድናስጠራ ነው ያደረገችል። በጣም ነው የምናመሰግናት
ሙርቲ። ለእኛ ያደረገችው ነገር በጣም ትልቅ ነገር ነው። በትምህርታችንም ጎበዝ እንድንሆን ትነግረኛለች። አንደኛ እስከ ሶስት ከወጣችሁ ደግሞ ሽልማት ትሰጣችኋለሁ። በትምህርታችሁም ጎበዝ መሆን አለባችሁ። ለሳይክልም ጎበዝ መሆን አለባችሁ። እንደ ወንዶች መሆን አንችልም እንዳትሉ ትሆናላችሁ አለች።
ሙርቲ የሳይክል ስፖርትን ከልጅነቷ ጀምሮ የምትወደው መሆኑን ጠቅሳ ለቀላል የመጓጓዣ አገልግሎት ጭምርም እንደሚሆን ተናግራለች።
ሳይክል ለእኔ በጣም ደስ የሚለኝ ስፖርት ነው። እኔ እንጃ ፍቅሩን ለመግለጽ እውነት አልችልም። አንደኛ ሳይክል ላይ ሆኜ በተለይም በገጠር ስነዳ ያለኝ በውስጤ የሚመጣው ስሜት የተለየ ነው። በተለይም ሴቶች ቢለማመዱት እንደኔ እላለሁ። ከዛ ባለፈ እንደ ስፖርት ብቻ ሳይሆን የትራንስፖርት ሚንስ ሊሆነን ይችላል። በቃ የአየር ብክለት በጣም ካደጉት ሀገር ብዙ የምንማረው አለ። እኛ ገና እያደግን ነው እና ከዚሁ ኢንፍራስትራክቸራችንን ብናስተካክል የትራንስፖርት ሚንስ ሊሆነን ይችላል።
የነቀምቴ ከተማ ወጣቶችና ስፖርት ጽህፈት ቤት በሙርቲ ጥረት ከተቋቋመው የሴቶች ሳይክል ክለብ ጎን ለጎን የሴቶች የእግር ኳስ ቡድንም ለማቋቋም ማቀዱን አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ይቀጥላል። ዝግጅቶቻችንን በቪኦኤ አምሃሪክ ፌስቡክ ገጽ እንዲሁም ድረ ገጽ ላይ መከታተል ትችላላችሁ። በኢትዮ ሳት ሳተላይት ላይ እንዲሁም የሬዲዮ ቴሌቪዥን መሰናዷችንን ልትከታተሉ ትችላላችሁ። አስተያየትና ጥያቄዎቻችሁን በ667-290-5142 ደግመዋለሁ፣ 667-290-5142 የጉግል መስመር ላይ በኢንተርኔት በመጠቀም በነጻ ልትደውሉልንና የድምጽ መልእክት ልታስቀምጡልን ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። ተከታዩን መሰናዶ እናስተዋውቃችሁ። ኢትዮጵያ ውስጥ ከብተሞች ነባር መልካቸውን እየቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹ የሀገሪቱን ገጽታም ሆነ የህዝቦችን አኗኗር በበጎ የመለወጥ አቅማቸውና ጥቅማቸው ባይካድም በሚሊዮኖች የሚቆጠሩት በሀገሪቱ ውስጥ ያሉ አካል ጉዳተኞችን ግን ታሳቢ ማድረጋቸው፣ ምቾትና ፍላጎታቸውን ከግምት ውስጥ ማስገባታቸው ላይ ግን ጥያቄ ይነሳል። ሀብታሙ ስዩም በመቀጠል የሚያሰማን መሰናዶ በጉዳዩ ላይ የህግ ማብራሪያ የሚያሰሙንና የግል እይታቸውን የሚያጋሩንን እንግዳ ጋብዟል። እንግዳው አቶ ዳኛቸው ቦጋለ ዋኬኔ ይሰኛሉ። በአካል ጉዳተኞች ጉዳይ የህግ ባለሙያና ተንታኝ ናቸው። መሰናዶ ቀጥሎ ይቀርባል።
ኢትዮጵያ እንደ ራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው።
ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሰቢሊቲ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው።
የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን በምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ
ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ 9 የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም reasonable accommodation የሚባል ኮንሰፕት ደግሞ አለ። reasonable accommodation ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ reasonable በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው? universal design የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሞያ በስነ ህንጻ ሞያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንጻ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ 12 ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል።
ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ 624/2009 የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንፃ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ 40/60 ወይም 20/80 የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሌቬተር የላቸውም። አላቸው እንኳን ቢባል ኤሌቬተር፣ ወደ ኤሌቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሌቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም።
እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆነው የሰሩት አቶ ዳኛቸው ቦጋለ ያጋሩናል።
በቅርቡ ከአንድ ዓመት ሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው፣ ተቋሙን ለጊዜው ከመጥራት እቆጠባለሁ። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሌቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፏል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው።
ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ 8 ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው።
ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው፣ በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረተሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው።
ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።
እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸውን እያገለገሉ ነው። ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ።
አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ስዩም ነኝ፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። በትላንትናው ዕለት የኢትዮጵያ የስነ አእምሮ ባለሙያዎች ማህበር ፕሬዚዳንት ዶክተር ሙሉቀን ተስፋዬና የአሃ የስነ ልቦና አገልግሎቶች መስራች ሞገሴ በመርሃ ግብር ላይ ክለብ ሀውስ በተሰኘው የመተግበሪያ ላይ በጤና ወግ ተገኝተው ስለ ግጭትና ስነ አእምሮ ያወሩትን አካፍለናችሁ ነበረ። ተከታዩ ክፍል ቀጥሎ ይቀርባል። ሁሉን አቀፍ የሆነ ውጤት ለማምጣት መምህራንን እንዲሁም የመገናኛ ብዙሃን ባለሙያዎችና የእምነት ተቋማትን ማካተት አስፈላጊ መሆኑን ይናገራሉ።
ሁላችንም እንደምናውቀው በኮንፍሊክት ምክንያት ስነልቦና ቀውስ ሲደርስ ፒራሚድ ሞዴል የምንለው አላለን። ሁላችንም እንደምናውቀው ከታች በስፋት መስራት ቬሪ ኢምፖርታንት እንግዲህ ከዛ በኋላ ወደ ሲስተም ልንመጣ እንችላለን። ደስ የሚል ኢኒሽቲቭ አለ። አሁን ትምህርት ቤቶችን እንደገና ማደራጀት፣ የጤና ተቋማትን እንደገና ማደራጀት። ስለዚህ እሱን ስንሰራ በተመሳሳይ የሳይኮሶሻል ሰፖርትን እንዴት ኢንተግሬት እናደርግ ብለን ከወዲሁ በደንብ ማጤን ይኖርብናል ብዬ አስባለሁኝ። መጨረሻ ላይ እንግዲህ የሚሆነው ቅድም ያልነው 10% ስፔሻላይዝድ በሆነ ኬር በሆስፒታል ደረጃ ሊሆን ይችላል በጤና ጣቢያ ደረጃ ሰርቪሶችን እንዴት እናጠናከር፣ ሳይኮሎጂካል ሰርቪሶችን እንዴት እናጠናከር የሚለው ላይ ፎከስ ማድረግ ያስፈልጋል።
በአሁን ሰዓት መንግስት ለዚህ ጉዳይ ምላሽ የሚሰጥ ግብረ ኃይል ማቋቋሙም በዚሁ ውይይት ላይ ተገልጿል።
እንደ ሀገር ካሁን የታሰበውን ነገር እና እየተሰራ ያለውን ነገር ለመጥቀስ እንግዲህ የተለያዩ የሙያ ማህበራት አሉ። የኢትዮጵያ ጤና ሚኒስቴር ቅድም ጠቀስ እንደተደረገው የኢትዮጵያ ጤና ሚኒስቴር እና የኢትዮጵያ የሴቶችና የማህበራዊ ጉዳዮች ሚኒስቴር አንድ ላይ በመሆን ከተለያዩ ፕሮፌሽናል አሶሴሽን እና ከኢትዮጵያ ማህበረሰብ ጤና ኢንስቲትዩት አንድ ላይ በመሆን እቅዶች ተዘጋጅተዋል። እነዚህ እቅዶች የተዘጋጁት ምንድን ነው? መሬት ላይ ያሉ ማህበረሰቡን ስነልቦናዊ እንዲሁም ማህበራዊ ድጋፍ ለማድረግ እየተሰሩ ያሉ ስራዎች አሉ። እንደ ሀገር ሁሉንም የሚያቀናጅ ስራ ለመስራት የሚያስችል ብሔራዊ ታስክፎርስ ግብረ ኃይል ተቋቁሟል ማለት ነው። እና ይህም እንግዲህ የተለያዩ ፕሮፌሽናሎችን ያካተተ ነው። የስነ አእምሮ ሐኪሞች፣ የስነልቦና ባለሙያዎች፣ ሶሻል ወርከሮች፣ የተለያዩ ደግሞ የፍትህ አካላት፣ ሴቶችና ማህበረሰብ ላይ የሚሰሩ ተቋማት ሁሉ ትልቅ ትኩረት ተሰጥቶ በሚኒስትር ደረጃ እቅድ ወጥቷል። የስድስት ወር እቅድ ነው የወጣው።
ዲያስፖራ የሚባሉት በውጭ ሀገር የሚኖሩ ኢትዮጵያውያን በያሉበት የጭንቀትና የአእምሮ ጠባሳ ተጠቂዎች መሆናቸው የተነሳ ሲሆን ለእነሱም ትኩረት መሰጠት እንዳለበት ተገልጿል።
ከዚህ በኋላ ደግሞ አንደኛው የፕላኑ አካል ሲስተም መዘርጋት ነው። ምክንያቱም እንደዚህ አይነት ስራዎች አንዴ በካምፔን የሚሰሩ አይደሉ። አንዳንዴ እንደውም ትራማውን የሚያባብሱም ይሆናል። ቶሎ የሚገለጡ የስሜት መረበሻዎች ጥቂት ናቸው። አንዳንዶቹ ዘግየት ብለው ይመጣሉ። እንደውም ቶሎ ከሚከሰቱ ዘግየት ብሎ የሚከሰቱት ትንሽ ከበድም ይላሉ እና ያንን የሚሸከም ስትራቴጂ ፖሊሲው ላይ ኢንቴግሬትድ መሆን አለበት። እንደ ቅድም ተሚያየ ነው ምንድን ነው አንዳንድ ዩኒት እንዲኖር ነው ያሰብ ነው። በደንብ መልክ ያለው ነገር ሁሌም እሳት ማጥፋት ላይ ከመሄድ መሰረት ጥሎ ራሱን የሚያስቀጥል በሰዎች ቅንነትና መልካም ፍቃድ ሳይሆን አስፈላጊ ዜና መተግበር ስላለበት ሲስተም ለመፍጠር እንግዲህ ይሄ ጥሩ እድል ነው ብለን እናስባለን። ወደዛ እየተንደረደረን እንደሆነ ለማንሳት ፈልጋለሁ። ሌላው እንግዲህ የአእምሮ ጤና ሁኔታ ዲያስፖራውም እንዳልነው ብዙ ቫሊዎችን ሼር ያደርጋል፣ ሀገሩን ይወዳል። እዚህ ያሉት ሴቶች ምናልባትም ደግሞ የግጭት መንስኤና ምክንያት የሆኑ እዛም ሼር የሚያደርጉ በጣም ብዙ ሰው ይኖራል እና አንሰር እዛም ያለው የእኛ ማህበረሰብ ክፍል አድሬስ መደረግ እንዳለበት እናምናለን እና ለእኛም ሌሰን ይሆናል። አሁን ሊያሰብ ነው ከቅዱ ጋር ተያይዞ ያቀንበት ነገር የለም፣ ግን ደግሞ መታሰብ እንዳለበት በደንብ የሚያሳምን ነገር ነው።
ሰዎች ጭንቀት ውስጥ ከሚከቷቸው ካልተረጋገጡ መደበኛና ኢመደበኛ መገናኛ ብዙሃን እንዲርቁ እንዲሁም ከሌሎች ጋር በመገናኘት ያስጨነቃቸውና ያሳሰባቸውን ችግራቸውን እንዲጋሩም ምክረ ሀሳብ ተሰጥቷል።
የማንጠብቀው ነገር ሲኖር አልቅሰን ሊሆን ይችላል፣ ደንግጠን ተረብሸን ብስጭት ገጥሞ ሊሆን ይችላል፣ ኤንሽስ ሆነን ሊሆን ይችላል። እነኚህ ሁሉ ነገሮች ተፈጥሯዊ ሂደቶች ናቸው። ያልተጠበቀና የማይገባ ብለን የምናስበው ነገር ሴት ቫሊዋችንን የሚገዳደር ነገር ሲከሰት በእርግጥ ማዘናችን፣ መከፋታችን እሱ ጤናማ ነገር ነው። ስለዚህ ያንን ማሰብ ያስፈልጋል። ከዛ በኋላ ስም መስጠት ያስፈልጋል። ይሄ ነገር እንዳይዘልቅ የራሳችን አመለካከት፣ ለራሳችን ያለን ሁኔታ፣ ትውስታችንና ነጋችንን በአሉታዊ መልኩ የተቃኘ እንዳይሆን መስራት ያለብን ነገሮች ይኖራል። እነዚህ ስትረሱም፣ ጭንቀቱም፣ ሀዘኑ ተደጋግሞ እንዳይመጣ ምልከታችንን፣ ባህሪ፣ ስሜት፣ አሳሰባችን ጫና ውስጥ እንዳይከት ቁጭ ብለን ልክ ሲሰማን ስም መስጠት ያስፈልጋል። ስለዚህ እንጠይቅ። ከዚህ በፊት በፈተና ሰዓት ያገዘን የተሻለ መንገድ ምንድን ነው ብለን ማሰብ ያስፈልጋል። እሱን ወደ ቴብል ማምጣት ያስፈልጋል። የረዳን መንፈሳዊ ህይወት ነው። ያ ትርጉም የሚሰጠን ከሆነ እሱ ማምጣት ያስፈልጋል። ከሰዎች ጋር ኮኔክትድ መሆን ነው። ሁላችንም ዩኒክ የሆነ ችግር የመውጫ መንገዶች አሉ እና እነኚህ የበሰለ የምንለው ነው መጀመሪያ ለችግሩ ስም መስጠት፣ ከዛ በኋላ ያንን ችግር ለመወጣት የሚያስችሉን ሁሉንም ሪሶርስ ወደ ቦታ ማምጣት አስፈላጊ ይሆናል። ሌላው አንዳንድ ስትረሶች በቀላሉ የምናስወግዳቸው ይሆናል። ለምሳሌ የምንከታተለው ሚዲያን ሁሌም ያለውንም የሌለውንም ጫና የሚያመጣ ከሆነ ራሳችንን ለስትረስ ፕሪፔር እያደረግን ነው ማለት ነው። ስለዚህ እነኛ ዌድ ማድረግ የምንችላቸውን ነገሮች እና ህይወታችን ላይ ትርጉም ያለው ማስቀረት የማይኖራቸውን ነገሮች ማስቀረቱ አስፈላጊ ነው የሚሆነው። አመጋገባችን፣ ሌሎች ነገሮችን ራሳችንን ለማገዝ የሚረዱ ነገሮችን ማድረጉ የተሻለ ነው የሚሆነው። ሌላው ፋክትስ ጥሩ ናቸው። አይምሯችን ረፍት ይፈልጋል። ሁሉን ነገር እንትን ብለን አይሆንም። ሀገራችን ወዳለን፣ ሀገራችን ላይ ምን እየሆነ ነው የሚለው ያስጨንቀናል። ሁሉን ነገር ዘጋግተን አይሆንም እና ሬሌቨንት የሆኑ ፋክቶችን ማወቁ ጥሩ ነው። ዲል ለማድረግ ከዛ ነገር አብሮ ለመሄድ የሚያግዘን ነገር ነው የሚሆነው ማለት ነው።
ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን፣ የማክሰኞ ምሽት መርሃ ግብራችን እዚህ ላይ ተጠናቀቀ። ሳስተናግዳችሁ ያምሽት ኤደን ገረመው፣ በመቀንብሩ ኤልያስ አስማረ፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። ሰላም፣ በደህና ደሩ።